በኦሮሚያ ክልል ቡኖ በደሌ ዞን በአምስት ወረዳዎች ሰሞኑን ይደረጉ የነበሩ የተቃውሞ እንቅስቃሴዎች መልካቸውን ቀይረው የአካባቢው ተወላጆች በሆኑና ባልሆኑ ሰዎች ላይ ጥቃት መፈጸሙን በተለያየ ቦታ ያገኘነው መረጃ ያስረዳል። ከጥቅምት 10 እስከ 11 ባሉት ቀናት ከፍተኛ ረብሻ እንደነበርም ታውቋል። የዞኑ አስተዳደር እንዳስታወቀው በግጭቱ 12 ሰው ሞቷል፣ 14 ሰው ቆስሏል፣ 52 መኖሪያ ቤቶች ተቃጥለዋል። ከ1500 በላይ ሰዎች ከመኖሪያ ቤታቸው ተፈናቅለዋል። የሞቱትና የቆሰሉት ሰዎች የተለያየ ብሔር ያላቸው ናቸውም ተብሏል። በማህበራዊ የመገናኛ ብዙሃን ላይ ይሰራጩ የነበሩት ምስሎች ከሌላ ሀገር የተወሰዱ ናቸው ሲሉ የክልሉ ባለስልጣናት ገልጸዋል። ጽዮን ግርማ ዝርዝር አላት።
ያነጋገርናቸው ነዋሪዎች ለአሜሪካ ድምጽ እንደተናገሩት መጀመሪያ ሰላማዊ ሰልፍና የተቃውሞ እንቅስቃሴ ሲካሄድ የመብት ጥያቄዎችን የያዘ ነበር ብለዋል። በቡኖ በደሌ ዞን በበደሌ ከተማ ተጀመረና ከዛም ወደ ሌሎች ገጠር ወረዳዎች መዛመት ጀመረ ይላሉ። ስሙን እንዳልጠቀስ የጠየቀን አንድ ነዋሪ ቤተሰቦቹ በ1977 ዓ.ም በተከሰተው ድርቅ ምክንያት ወደዛ አካባቢ መስፈራቸው ሰልፉ ወደ ግጭት እንዴት እንደተቀየረ ያስረዳል።
ግጭቱን ሲጀምር ያው በአካባቢው ተወላጆች ሰላማዊ ሰልፍ ጀምረው ማለት ነው። ከዛ ያው የኦሮሞ መብት ይጠበቅ በሚለው ጀምረው ከዛ እንደገና ያው አሉ ከሌላ ቦታ የመጡ በእነሱ ላይ ባፈሩት ንብረት ላይ ቤታቸው ላይ ድንጋይ በመወርወር እና ንብረታቸውን በመዝረፍ እንደገና ቤታቸውን በመሰባበር ያላቸው እነሱን በማሳደድ ያው ንብረታቸውን ዝርፊያ ላይ አካሂደዋል። በዛ ላይ እንደገና ደግሞ ባገኙት ላይ የራሳቸውን እርምጃ በመውሰድ ያው ብዙ ሰው ተጎድቷል።
ምንድን ነው እርምጃው? በምን አይነት መልኩ ነው እርምጃው የተወሰደው?
እርምጃ የተወሰደ መጀመሪያ ያው መብታችን የኦሮሞ መብት ይጠበቅ በሚለው ሰላማዊ ሰልፍ አካሄዱ። ሰላማዊ ሰልፍ ካካሄዱ በኋላ እንደገና ወጣቶች በመሆናቸው አብዛኞቹ ወጣቶች በመሆናቸው ምክንያት እንደገና በመገፋፋት ድንጋይ እየወረወሩ ያለውን ንብረት እንዘርፋለን እንወስዳለን በማለት ባለንብረቶች መጨረሻ ላይ ያው የሚከላከለውም ይከላከላል የማይከላከለውም ትቶ እየሸሸ ያገኙት እያባረሩ ንብረቱ ያው በሙሉ ይዘርፈዋል። ከከተማ ወደ ገጠር እንደገና ነገሩ እየተባዛ ሄደ። ያው በአካባቢው በ77 በሰፈራ ምክንያት ወደ ተለያዩ ቦታ የሰፈሩ ሰፋሪዎችን እነሱንም እንደዚህ የተለያዩ ነገር በማሳደድ ያው አባረዋቸው። እነሱ ለጊዜው መጠለያ ነገር ተሰጥቷት ያው በመንግስት ስር ነው ያሉት። ግን ቢሆንም እዛ ያው እየተጎሳቆሉ ተጎዱ ነው ያሉት።
ይህ ነዋሪ እንደሚለው እኔ እዚህ አካባቢ ተወልጄ እስከማድግ እንዲህ ያለ ነገር አይቻላውቅም ነው።
ከዚህ በፊት አንድ ላይ በመብላት በመጠጣት ማህበራዊ ኑሮ ነበር የሚኖሩት። ግን ከጊዜ በኋላ ነው ነገሩ ያው ነገሮች ሁሉ እየተለዋወጡ እየተበለሻሹ የመጡት። አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ ወሎ ነህ በማለት ማለት ነው። ከጊዜ በኋላ ነው እንደዚህ አይነት ነገር በፍጹም ታይቶ አይታወቅም። ተወልጄ ያደግኩት እዛው ነው፣ ያው ትምህርቴን የሚጨረስኩት እዛው ነው። ግን ቢሆንም ይህን ያክል አመት ስኖር ምንም አይነት ነገር ደርሶብኝ አያውቅም። የዘንድሮ ግን ያው ከነዛ ውስጥ ከተጠቂዎች ውስጥ አንዱ ነኝ። ቤተሰቦች ያው ተፈናቅለዋል፣ እናት አባቴ እንጂ በእኔ በኩል በግል።
የቡኖ በደሌ ዞን የኮሚኒኬሽን ጉዳዮች ኃላፊ አቶ ላይኩን ተካል ለአሜሪካ ድምጽ ስለ ሁኔታው ሲያስረዱ መጀመሪያ ሰልፎ የተጀመረው በምን መንፈስ እንደነበር ይናገራሉ።
የሶማሌና በኦሮሚያ ክልል አዋሳኝ ላይ የተፈጸመውን ችግር ለመቃወም ሰልፍም ተወጥቶ ነበረ። ከዚያ በኋላ ይሄ ሰልፍ ውሎ እያደረ ወደ ብጥብጥና ቀውስ እንዲሁም ወደ ዘረፋ ነው እየተቀየረ የመጣው።
አቶ ላይኩን አያይዘው ግጭቱ የተጀመረው መጀመሪያ በበደሌ ከተማ ነበርም ይላሉ።
ከዚያም ወደ ገቺ ወረዳ፣ ጾራ ወረዳ፣ ዴጃ ወረዳ እና መኮ ወረዳ አጠቃላይ አምስት ወረዳዎች ላይ ነው ከተማን ጨምሮ ማለት ነው። በእነዚህ ላይ ነው ተቃውሞ እየተቀጠለ ሄደው።
በዚህም ምክንያት የሰው ህይወት ጠፍቷል፣ 14 ሰዎች ቆስለዋል፣ ቤት ተቃጥሏል፣ ነዋሪዎችም ከቀያቸው ተፈናቅለዋል ብለዋል።
የሞተው ያለው 12 ሰው አካባቢ ነው። አሁን በእጃችን የደረሰው መረጃ የተቃጠለ ቤት 52 ቤት አካባቢ ተቃጥሏል፣ ንብረት ላይም ጉዳት ደርሷል። የተፈናቀሉ ሰዎች 1500 አካባቢ የሚሆኑ ሰዎች ናቸው። እነዚህ የተፈናቀሉ ሰዎችም ወደ የቤታቸው ወደ የቀያቸው እንዲመለሱ ከፍተኛ ጥረት ነው እየተደረገ ያለው።
በዚህ አካባቢ ላይ የኦሮሚያ ክልል ተወላጆች ቢኖሩም ከተለያየ አካባቢ የመጡ በተለይም በ1977 ዓ.ም ድርቅ ምክንያት የሰፈሩ ሰዎች እንዳሉ ያነጋገርናቸው ነዋሪዎች ይገልጻሉ። በዚህ አካባቢ ነዋሪ ሆነ ሳይሰጪ መጀመሪያ ላይ የተጀመረው ተቃውሞ በድምጽ ማስተማት ነበር። ከዛ ግን ባሰቃቂ ሁኔታዎች ተለወጡና አንዱ ባንዱ ላይ አደጋ ማድረስ ጀመረ ይላል። ይህ በፍጹም በዚህ አካባቢ ከዚህ ቀደም ከነበረው ሁኔታ ጋር አይሄድም ብሏል።
የፈርሱን ለማ ዳይቨርት ለማድረግ በቢሮዎች መካከል ግጭት ለመፍጠር የሞከሩ ሰዎች አሉ። ያው መሰረት ባው ከመሀል ገብቶ ይሄዴ የኦሮሞ ብሔረሰብ እንዲያን ሌሎችን ብሔረሰቦች ላይ ጥቃት እንደሚያደርስ መስለው ተመሳሳይ በመግባት አሁን እየተያዙ እየታሰሩ ያሉ ሰዎችም አሉ። መነሻው ራሱ ከኦሮሞ ብሔር ሳይሆን ከሌላ ብሔር ነው። በመሀል ገብቶ ነው የኦሮሞና ሌላ ብሔር ግጭት የለውም። ቅልም የለውም፣ ጥላቻም የለውም። በመሀል ያንን ለማመሳሰል እና ሁን ብሎ ኦሮሚያን ያው ሰላም እንዳታገኝ ያደረጉት ነገር እንጂ በብሔር መካከል ችግር ኖሮ አይደለም፣ ችግር ተፈጥሮ አይደለም። ማንም ብሔር በሌላው ብሔር ላይ እንትን የበላይነት አሳይቶ ወይ ሆን ብሎ ጥቃት ለማድረስ የታለመ ነገር ሳይሆን በመሀል ነገሩን ጥያቄውን ዳይቨርት ለማድረግ፣ ሁለተኛ ደግሞ ኦሮሚያ ሰላም እንዳይኖር አሳስቦ ሆን ብሎ በመሀል በመግባት ተዋቅሮ ያደረጉት ነገር ነው።
የአማራ ክልል ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን በዚህ ቦታ ጥቃት ደርሶባቸዋል በተባሉት አካባቢዎች የአማራ ክልል ተወላጆች በመኖራቸውና በአጠቃላይ የሀገር ጉዳይ በመሆኑ ያሳስበናል ካሉ በኋላ የክልሉ መንግስት ጉዳዩን ሲከታተለው እንደነበር ተናግረዋል።
ቀደም ሲል ለረጅም ዓመታት በዛ አካባቢ የኖሩ በርካታ ወገኖቻችን ይዛሉ። በዚህም ምክንያት እነሱም ግጭት በተፈጠረ ጊዜ ወደ እኛም ይደውላሉ፣ አመራሩም መረጃ ይሰጠናል፣ የክልሉ አመራር። በዚህም ምክንያት እንከታተለዋለን፣ እናውቀዋለን። ጉዳዩ
ምንድን ነው የተፈጠረው?
በኦሮሚያ ብሔራዊ ክልላዊ መንግስት በኩልም መረጃውን አግኝታችኋል ብለን እናስባለን። ሰልፍ መሰረት አድርጎ የተፈጠረ ግርግር ነበር፣ ግጭት ነበር። በዚህም የሰዎች ህይወት አልፏል፣ ንብረት ወድሟል። እና ይሄ ግጭት አጀማመሩ ብሔርን መሰረት ያደረገ እንዳልሆነ በሂደት ግን በዛ አካባቢ ኖሩ የሚኖሩ የአማራ ብሔር ተወላጆች እና ከረዘም ላለ ዓመታት በብዛት ይኖሩ የነበሩ ወገኖች ወደ እነሱ የደረሰ ዘረፋ ምልክት ነበረ። በዚህ መሀል የዜጎች ህይወት ያለፈ መሆኑን ነው እንግዲህ እኛ መረጃ በምናገኘው ከክልሉ መንግስት፣ በአካባቢው ካሉ አመራሮች በወረዳ እስከ ዞን ድረስ እና እዛ አካባቢም ካሉ ከኛ ክልል ወደዛ ሄደው የሚኖሩ ወገኖቻችን የሚሰጡን መረጃ ነው። በአጠቃላይ መረጃዎቹ ስናያቸው ሁሉ ከሁሉም አካባቢ የምናገኛቸው መረጃዎች የሚናጠቡና ትክክል ናቸው። መጀመሪያ ሲጀምሩ የብሔር ግጭት እንዳልሆነ፣ ብሔርን መሰረት ያደረገ ግጭት የሚያጋጭ ምንም ነገር እንደሌለ፣ ነገር ግን በሂደቱ ወደዛ የሚያመራ ምልክት ያለውና በዚህ ረገድ የክልሉ መንግስት የአካባቢው አመራር አበክሮ እየሰራ መሆኑን በእኛም በኩል ክትትል እያደረግን የክልሉ መንግስት የሚያደርገውን እንቅስቃሴ በእኛ በኩል ማድረግ የሚገባንን ድጋፍ ሁሉ የምናደርግና ከጎናቸው የምንቆም መሆናችንን ያው ገልጸናል።
የቡኖ በደሌ ኮሚኒኬሽን ጉዳዮች ኃላፊ አቶ ለይኩንን የሟቾች አስክሬን የት እንዳለ ጠይቂያቸው ነበር።
አስክሬናቸው ሰልብሶ ለቤተሰቦቻቸው ተመልሶ የቀብር ስነስርዓቱም ተከናውኗል። ከዛ ወዲህ ነው አሁን የማረጋጋቱ ስራም ህዝቡ እንዲረጋጋና ወደ ነበር ወደ ሰላማዊ ህይወቱ እንዲመለስ ለማድረግ ስራ እየተሰራ ያለው። አሁን ወደ መረጋጋትና በተለይ ህዝቡ አሁን እነዚህ ችግር የፈጠሩትን ሰዎች ወደ ህግ ወደ ማቅረብ፣ በችግሩ ሲንቀሳቀሱ የነበሩትን አካላት ህዝቡን ከህዝብን ከህዝብ ጋር ሲያጋጩ የነበሩና ወደ ዝርፊያ ወደ ሁከት የቀየሩ አካላትን እየጠቆመና ወደ በህግ ቁጥጥር ስር እንዲውሉ የማድረግ ስራ ነው እየተሰራ ያለው።
በአሁኑ ሰዓት የተፈናቀሉ ሰዎችን ወደ ቦታቸው ለመመለስ እየጣርን ነው ይላሉ አቶ ለይኩን።
በክልሉ መንግስትና የሀገር ሽማግሌዎች እንዲሁም ወጣቶቻችን በጸጥታ አካላትን በኩል ጥብቅ ክትትል እየተደረገና ይህ ችግር እንዳይቀጥል ከፍተኛ ርብርብ እየተደረገ ነው ያለው። በተለይ ጦራ ወረዳ ላይ ጦራ የምትባል ወረዳ ላይ ከፍተኛ ስራ ነው እየተሰራ ያለው። እንዲሁ ለምሳሌ ገንዘብ እየተዋጣ እነዚህ ሰዎች በተለይ ችግር የደረሰባቸው ሰዎች ቶሎ ልንደርስላቸው ይገባል በማለት ይሄ ወረዳ ከፍተኛ እንቅስቃሴ እያደረገ ነው። የህጋ ወረዳ ላይም እንደዚሁ ህዝብ አሁን ወደ ውይይት ተመልሶ ይሄ ችግር መቀጠል የለበትም፣ እዚህ ጋር መቆም አለበት፣ እኛ አንድ ላይ መኖር አለብን፣ አንድነታችንን ማጠናከር አለብን፣ ልማታችንን ማስቀጠል አለብን፣ ሰላማዊ አካሄዳችንን ሰላማዊ ኑሯችንን ማስቀጠል አለብን ብሎ ነው አሁን ህዝቡ በየወረዳውና በየቀበሌው ውይይት እያደረገና ይሄ ችግር መቆም አለበት የሚለውን አቋም ይዞ ከአመራሩ ጋር ከጸጥታ ክፍሉ ጋር እና ከሀገር ሽማግሌዎች ከወጣቶች ጋር በመሆን ይህ ስራ እየተሰራ ነው ያለው።
የአማራ ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን የአንድም ሰው ህይወት ሊጠፋ አይገባም ብለዋል።
በእለቱ በገለጽንበት ጊዜ የጠፋው ህይወት ትናንት ነው 12 እንደሆነ ገልጸናል። ግን ዋናው ቁም ነገሩ የአንድ ሰው ህይወት አይደለም። በግርግር ምክንያት መደናገጥና መረበሽ፣ ህጻናት፣ አዛውንቶች ጉዳት ውስጥ መውደቅ፣ ስጋት ውስጥ መውደቅ ለማንም አይበጅም፣ ምንም ትርፍ አይተርፍም፣ ከዚህ ማንም አያተርፍም። ህብረተሰቡን በተለይም በርቀት ያለውን ህዝብ ስጋት ውስጥ ስለሚጥሉት፣ አልፎ ተርፎም ለሌላ ብጥብጥ ስለሚያነሳሱት፣ የማንጠብቀው ጉዳት ስለሚደርስ እነዚህ ቁጥሮች ህብረተሰቡን የሚያረጋጉ ሆነው ሊገኙ ይችላሉ ከሚል መነሻ እንጂ የቁጥር ጨዋታ ለመጫወት አይደለም። የቁጥር ጨዋታ መጫወት በሰው ደምና ህይወት መቀለድ ስለሆነ ይሄንን እንደ ቁም ነገር ወስደን እናየውም። የትኛውም ብሔር ይሁን የትኛውም ማንነት ግን ማለፍ በምንችለው በሰላም መፍታት በሚቻለው ውይይት በማድረግ በሚቻልበት ሁኔታ የሰው ህይወት ማለፍ የለበትም። ይሄንን ለመከላከልና ምናልባት በዚህ ረገድ ህብረተሰቡ ተገንዝቦ የሰላሙን መንገድ ብቻ መርጠን በሰላም ችግሮችም ካሉ እንዲፈቱ ለማድረግ በሚል ነው ከቁጥር ጋር የምንነጋገረው እንጂ ቁጥሮቹ የተገለጹት ናቸው።
ያነጋገርናቸው ሁለቱም የመንግስት ኃላፊዎች በማህበራዊ ሚዲያ ላይ በአንዳንድ የዜና አውታሮች የተሰራጩት ምስሎች ከዚህ ቀደም በሌላ ሀገር የተከሰቱ ቃጠሎች እና ከሌላ ፊልም ላይ የተወሰዱ ምስሎች ናቸው ብለዋል። በአሁን ሰዓትም ከፍተኛ የማረጋጋት ስራ እየተሰራ መሆኑን፣ በአጭር ጊዜ ውስጥም የተፈናቀሉ ሰዎችን በአስቸኳይ የመመለስ ስራ እንደሚሰራ ጠቁመዋል። ከሁሉም በላይ ህብረተሰቡ እርስ በርስ ከሚደረግ ግጭት እንዲቆጠብ መክረዋል። የሀገር ሽማግሌዎችና የአካባቢው ነዋሪዎችም በዚህ ላይ መስራት አለባቸው ብለዋል። ከቅርብ ጊዜ ወዲህ ብሔር ተኮር የሆኑ ግጭቶችና የሰው ህይወት መጥፋት እንዲሁም መፈናቀል በኢትዮጵያ እየታየ መሆኑን የተለያዩ አካባቢዎችን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።